ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 10
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ
ምዕራፍ 15 የወታደርነት ኑሮ መጀመር። ልጅ ከሳ ከመንደባ ከተመለሰ በኋላ ወደ ቋራ ሂዶ በዚያ ጊዜ ደጃዝማች ሆኖ ከቆዩት ከወንድሙ ከክንፉ ጋር ተቀመጠ። ከሳ በዚህ ጊዜም ቢሆን ለጦርነት ሙያ ገና ልጅ ነበር። ይሁን እንጂ ወንድሙ በየሚዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬም እንደ ወታደርም እየሆነ አብሮ በመዝመት ከውጊያ ጋር መለማመድ የጀመረው ከዚህ ጊዜ አንስቶ ነው። ከጥቂት ዓመታት በኋላም ካሳ ለኢትዮጵያ አንድነትና ደህንነት ዋስትና ሊሆን የቻለውን ከፍተኛ ጀግንነቱን በየጦር ግንባር ማሳየት ጀመረ። ደጃች ክንፉ ቋራ ላይ ሆነው ወደ ምዕራብ ኢትዮጵያ የሚገፋውን የቱርክና የአረብ ጦር ሁሉ ድጋውን እያጠፉ በሚመለሱበት ጊዜ ካሳ በብዙዎቹ የጦር ሜዳዎች ላይ ታላቅ ጀግንነቱን አሳይቷል። በዚህ ጊዜ የደጃች ማሩ ወንድም ወልደ ተክሌና ወለተ ተክሌ የማሩን ግዛት ከራስ ማርዬ ለማላቀቅና አንደኛው ለራሱ ሁለተኛው ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህ ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዝምድና የራስ ማርዬን ወዳጅነትና የደጃች ማሩን ግዛት ለማግኘት የራስ ማርዬን የእህት ልጅ አገቡ። ሆኖም በቀላሉ የደጃች ማሩን ግዛት አላገኙም። የማሩን ግዛት ማርዬ እንደያዙ ክንፉም ገና የቋራ ገዥ ሆነው እንዳሉ ራስ ማርዬ ከትግሬው ዝነኛ መስፍን ከራስ ሰባጋዲስ ጋር ስለተጣሉ ወደ ትግሬ ለመዝመት ተዘጋጁ። ደጃች ክንፉም ራስ ማርዬን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንንት መካከል የሰሜኑ ደጃዝማች ውዌ ከማርዬ ቀጥሎ በከፍተኛነት የሚያሳይ ታዋቂነትና ኃይል ነበራቸው። የሰባጋዲስና የማርዬ ጦርነት እንደ ሌሎቹ በኢትዮጵያውያን መካከል የታዩ ጦርነቶች ሁሉ ብዙ ህዝብ ከተራረደበት በኋላ ራስ ማርዬ በጦርነቱ ላይ ሲወድቁ ስመጥሩ ራስ ሰባጋዲስ በነደጃችሁ ቤት ተማርከው በጭካኔ ተገደሉ። ደጃች ውቤ በምርኮኞቻቸው ላይ በነበራቸው ጭካኔ አረመኔ ክፉ ሰው ነበሩ። ከጦርነቱ በኋላ ደጃች ውቤ ከሰሜን ጀምሮ እስከ ባህረ ኤርትራ ያለውን የኢትዮጵያ ሰሜናዊ ግዛት ሲይዙ የማርዬ ወንድም ዶሪም ራሱ ነው የወንድማቸውን ግዛት ወረሱ። በዚህ ዓለም ላይ በፍርሃትና በይመስላል የሚንገላታው የሚጉላላው የሚሞተው ሰው ብዙ እንደመሆኑ መጠን በዚህ ጊዜም ደጃች ውቤ ከራስ ማርዬ ጋር አብረዋቸው ከዘመቱት መኳንንት መካከል ብዙዎቹን በፍርሃት ሲያስሩ ራስ ዶሪም የእሳቸውን ምሳሌነት ተከትለው በውስጣቸው ያሉትን አንዳንድ የሚፈሩ መኳንንት እንዲያስሩ መከሯቸው። ይህ አይነቱ ሳያጠፉ በመፈራት ብቻ መታገር ከሚታለምባቸው ተቀዳሚ ዓላማዎች አንዱ ደጃች ክንፉ ስለነበሩ ራስ ዶሪ ከሟቹ ወንድማቸው ከራስ ማርዬ ጋር ዘምተው የተመለሱትን ክንፉን አሰሯቸው። ካሳም በዚህ ጊዜ አገር ለመጠበቅ ቋራ ከቀሩት የወንድሙ አሽከሮች ጋር ሆኖ የወንድሙን የመጨረሻ ሁኔታ ለማወቅ ሲጠባበቅ ቆየ። ነገር ግን ተፈርቶ የሚጠላና የሚጨቆን ጀግናም የሚፈለግበት ቀን ስለማይጠፋ ክንፉ የሚፈለግበት ጊዜ በድንገት ደረሰ። ይኸውም የክንፉ የትውልድ ቦታና የዘር ግዛት በሆነው በቋራ ቆላ የግብጾች ጦር መቃረቡ ነው። ራስ ዶሪ ወጣቱንና ጀግናውን የእህታቸውን ልጅ ባል ክንፉን ከእስራቱ ፈተው የደጃዝማች ማሩ ግዛት የነበረውን ግዛት ሰጥተው በመተማ በኩል የመጣውን የግብጽ ጦር እንዲወጉ ላኳቸው። ደጃች ክንፉ ደምቢያ እንደደረሱ ራስ ዶሪ ሙተው የወንድማቸው ልጅ አሊ በቦታቸው ተተክተው ነበር። አሊ የስሙ ሱልጣን ቢይዙም ዋና አድራጊ ፈጣሪ እናታቸው ወይዘሮ መነን ነበሩ። ይሁን እንጂ ይህ የስልጣን መዘዋወር የክንፉን ስልጣን ሊነካው አልቻለም። ደጃዝማች ክንፉ በጭካኔ በመቅጣት የግዛታቸውን ጸጥታ ከማስከበራቸው በላይ በዘመቻ የተከታተለ ድል በማግኘት ጠላቶቻቸውን እየቀጡ ወሰናቸውን በመጠበቃቸው በሁሉም ዘንድ የተከበሩና የተፈሩ ሰው ነበሩ። ታላቁን ወንድነታቸውን ጨርሰው ያስመሰከሩበት ጊዜም ራሺድ በሚባለው ቦታ ጠግ በተዋጉበት ቀን ነው። በዚህ ጊዜ ነበር ክንፉ በአበሾችና በግብጾች መካከል ተደርጎ የኢትዮጵያውያን ኃይል ግብጾችን አመድ ካደረገባቸው ውጊያዎች አንዱን ያሳዩት። ደጃች ክንፉ በየጊዜው በግብጾች በአረቦችና በቱርኮች ላይ የፈጸሙትን የጀግንነት ተግባር በማንኛውም ጊዜ ከተፈጠሩ የአረብ ጸሮች አንዱን አድርጎ ሲያስጠራቸው የሚኖር ነው። ደጃች ክንፉ በየጦር ግንባር ምንም እንኳን ብልጫ ያለው መሳሪያ እየያዘ ቢመጣ ወራሪውን የግብጽና የአረብ ጦር አመድ እያደረጉ ስለሚያስቀሩትና ለግብጽና ለአረብ ቀርቶ ዓለም ይፈራቸው ለነበሩት ለቶኮስ ጥቂት የማይጠጉ ታስር የግብጽ ወታደሮች አንድ የጭነት ገመድ ለአገሯ ይበልጥ ትሰራለች እያሉ በግብጾች ላይ የሚያፌዙ ማፌዝ ብቻ ሳይሆን በየመጣበት አቅጣጫ እያሳደዱ የሚያርዱ ጀግና ነበሩ። ወደ ባሪውና ቀኑ የእግዚአብሔር ሰው ነብይ መሐመድ የሃይማኖቱ ተከታዮች የሆኑ ሁሉ በኢትዮጵያ ላይ እጃቸውን እንዳያነሱ የሰጠውን ትምህርት በማይከተሉ በሃይማኖት አስተግተው ቅኝ ግዛት ለማስፋፋት ይመጡ የነበሩ የግብጽ የአረብና የቱርክ ወራሪዎች በመስራቃዊ በሰሜናዊና በምዕራባዊ የኢትዮጵያ ፈረቆች እየታጨሉ መወቃታቸው የሀገራችንን የታሪክ ምዕራፎች ሲሞላ ታሪክ ነው። በጸዳው ሙያ ከፍ ያለ ነዶ ካበረከቱት የኢትዮጵያ ጀግኖች አንዱም የካሳ ታላቅ ወንድም ደጃዝማች ክንፉ ነበሩ። በዚህ ጊዜ የሰሩት ጀግንነት ደግሞ ለወርቃ ወርቁ የጀግንነት ታሪካቸው ቁንጮ የሆነ የእንቁ አክሊል ነበር። የግብጹ መሐመድ አሊ በግብጾችና በሌሎች አረብ ነንባዮች ላይ የኢትዮጵያ ጀግኖች በየጊዜው ያገኙትን ድል በማየት በቱርክ አልማቶች የሚመሩና ዘመኑ ካፈራቸው የጦር መሳሪያዎች አንዱም ያልጎደላቸው ወታደሮች ያሉት ኃይለኛ ሰራዊት ወደ ኢትዮጵያ ምዕራባዊ ጠረፍ ላከ። ጀግናው ክንፉም ይህን ወራሪ ከበር ድረስ እስኪመጣ በመጠበቅ ፈንታ የታወቀ ጀግና ሰራዊታቸውን ይዘው ራሳቸው ግፋኝ ሄዱበት። በዚያ ጊዜ ከነበሩት የታወቁ የጦር አዝማቾች አንዱ ባይሆንም ትንሹ ወንድማቸው ወጣቱ ካሳ አብሯቸው ዘምቶ ነበር። የኢትዮጵያ ጀግኖች በየጊዜው ከግብጾችም ሆነ ከቱርኮች ጋር ሲዋጉ እንደተረዱት ጠላታቸው የሆነው ጦር በልዩ ልዩ መሳሪያ እንደሚበልጣቸውና እነሱ የሚበልጡባቸው መሳሪያዎች ድፍረት፣ ዘዴና የማይበገር መንፈስ መሆናቸውን አውቀውት ነበር። ሁለቱ ሰራዊት የተገናኙት ራሺድ በሚባለው ቦታ ጥግ በሚገኘው ዋድሃ ጣቡ በተባለ ቦታ ላይ ነበር። ሁለቱም ሰራዊት ባሻገር ሰፍረው ውጊያውን ለመክፈት ሲዘጋጁ ደጃች ክንፉ የጦር መሪዎቻቸውን ሰብስበው ቦታ ቦታ ሲሰጡና የጦርነቱን ስልትና እቅድ ሲናገሩ ካሳ አቋርጦ አንድ ምክር እንዳቀርብ የጌቶችን ፈቃድ አገኛለሁ አለ። ደጃች ክንፉም በቸልታና በፈገግታ አንተ ደግሞ ገና ተረማምደህ ሳታበቃ ስለ ጦርነት ብልሃት ምን ልታመጣ ነው? ገና ነህ አሉ። የለም ጌቶች፣ በትንሽነቴ ምክንያት ብዙ ባልዋጋም የጌቶች ጋሻ ጃግሬ ሆኜ ብዙ ውጊያ አይቻለሁ። ስለዚህ አስተያየቴን ባቀርብ ጥሩ ይመስለኛል አለ ካሳ በትህትና። እሺ ዛዲያ፣ ምን አስተያየት ነው የምታቀርበው? አሉ ደጃዝማች ክንፉ። በየጊዜው እንዳየነው ሁሉ እነዚህ ጠላቶቻችን የሚይዟቸው ነፍጦች ከእኛ ነፍጦች ይበልጥ ርቀው የሚመቱና ተደጋግሞ በፍጥነት የሚተኮሱ ናቸው አለ ካሳ። እሺ አሉ ደጃዝ ክንፉ። ስለዚህ እኛ ማድረግ ያለብን ባሻገር ውጊያ መጀመር ሳይሆን በየአቅጣጫው በድንገት እየተሽለኮለኩን ገብተን የቅርብ ውጊያ ማድረግ ነው። በጥይት በጦር በጎራዴ ለማጥቃት በሚመቸን ቅርበት ላይ ሁነን ውጊያ ተጀመረን በሩቅ ሁነን በመጀመራችን ሊደርስብን የሚችል የሰው ማለቅ ሳይደርስብን ባለን መሳሪያ ሁሉ ጠላታችንን መጉዳት እንችላለን አለ ካሳ። ደጃች ክንፉ ታላቅ የጦር መሪ እንደመሆናቸው መጠን የካሳ ሀሳብ በትክክል ገብቷቸዋል። ቢሆንም በአረብ ላይ የነበራቸው ንቀት ከመጠን በላይ ስለነበር ነገሩስ ጥሩ ነው ግን ለአረብና ለግብጽ ነው ይህ ሁሉ ጥንቃቄ አሉ። የለም እኮ ጌቶች፣ በቀላሉ ልንጎዳቸው ስንችል ብዙ ሰው ታለቀብን በኋላ ለምን እናቸንፋለን? ካሩን ጥሰን ገብተን በጎራዴና በጦር ብቻ ልንፈጀው ስንችል ተመሳሳይነት በሌለው ነፍጥ ለምን እንዋጋለን አለ ካሳ። መልካም ነው አሉ ደጃዝማች። ደጃዝማች ክንፉ በዚህ ሐሳብ ጦራቸው አስቀድሞ ውጊያ እንዳይጀምር አድርገው ዝም ብለው አመሹ። የግብጽ ጦር አዛዦችም ለወረራ የመጣጣራ ታይተው ለቅጽበት መታገስ የማይችሉትን የኢትዮጵያ ጀግኖች ጠባይ ያዩት በማየት ያላዩት በመስማት ያውቁት ስለነበር በዚህ አይነቱ ዝምታ መደናገርም መገረምም ተሰማቸው። ሌላነት የተወጠቀ ተዘጋጅቷል። በሩቁ ሆኖ በጥይት ሳይጨፋጨፉ በጥይት የበዘጠ ኃይል ያለውን ጠራት በጨበጣው ውጊያ በማጣረፍ ብቻ ውጊያ ለመጀመር ተወስኗል ብለው ግን በጨራሽ አላሰቡም። ከዚህም በቀር ምናልባት ያልደንን ከፍተኛ ኃይል በማለት ፈርተው ይሆናል ብለው ሳይገምቱ አልቀሩም። ነገሩ ግን ሌላ ነበር። ፀሐይዋ ለመጥለቅ ዘቅዘቅ እንዳለች እጃዝማች የጦር አዛዦችን ሰብስበው በዚህ ጊዜ የታቀደውን የውጊያ ስልት ሲናገሩ ካሳ አሁንም አንድ ነገር ጌታዬ አለ። ምን ነበር አሉ ደጃዝማች። ማምሻችንን ወታደሩ ሁሉ ለምግብ ማስያ ማገሮ የሚሰበስብ መስሎ ጭራሮ ይሰብስብና ትንንሽ ጠንቦራ ይስራ አለ ካሳ። ጠንቦራው ደግሞ ለምን ነው አሉ ደጃዝማች ነበሩ። ጦርነቱን በዶሮ ጩኸት ላይ መጀመር ስለሚገባ ለመብራት እንዲሆነን ነው። በዚህ ነዳዳ በረሃ ቀን ጦርነትን ስንገጥ በሰራዊቱ ላይ የሚደርሰው ውሃ ጥምና ድካም ካለመኖሩ በላይ የሃይ ያረብ ሁሉ ተኝቶ ፋሽን ሲያገራ በድንገት ዱብዳ እንድንወድቅበት ነው አለ ካሳ። ነገሩስ መልካም ነበር፣ ግን ተዚህ ቆላ ላይ ለጠንቦራ የሚሆነው ጭራሮ የት ይገኝ ብለን ነው አሉ ደጃዝማች። ብዙ ጭራሮ በአካባቢው አይቻለሁ፣ ብዙ የዶብ የአመድ ማዶና የፈረስ ዘንድ ጭራሮ አይቻለሁ በማለት ካሳ ተናገረ። መልካም ነው፣ በሉ የሚሆነውን ሁሉ ዝግጅት አድርጉ። ውጊያው እንዳልከው ሁሉ አደጋ በመጣልና በሌሊት ቢሆን አይከፋም አሉ ደጃዝ ክንፎ። ያን ከእናት አባታቸው የወረሱትን ኮከብ የመሰለ አይን በካሳ ላይ ጥለው በዚሁ ሐሳብ መሰረት ማምሻውን ጭራሮ ተሰብስቦ ወታደር ሁሉ በየድንኳኑ ዙሪያ የሚነደውን እሳት ከቦ ከቦ በመቀበት ጠንቦራውን ሲያውተፈትፍ አመሸ። ሌሊት ከዶሮ ጩኸት ቀደም ብሎ የክንፉ ጦር ተቀስቅሶ ለውጊያ እንደተዘጋጀ ድምፁን አጥፍቶና ለጠረት ተጠባባቂ ዘበኞች ምንም ምልክት እንዳይታይ አድርጎ ግብጾች ወደ ሰፈሩበት ጉብታ ስር ተጓዘ። ሰራዊቱ ጉብታውን ተገን ታደረገ በኋላ በቡላድ ብልጭት በሚወጣ እሳት ሲሰራ ያመሸውን ችቦ ሁሉ አቀጣጠለና የግብጾች ተጠባባቂ ዘበኞች በጨለማ የተጋረደ አይናቸው ቀኑን የክንፉ ሰራዊት ሰፍሮ ወደ ቆየበት ጉብታ አቅጣጫ እያጨናቆሩ ምን ምልክት እንደሚያዩ ሲጠባበቁ የክንፉ ሰራዊት እያንዳንዱ ወታደር በሚያበራው የችቦ መብራት አንድ ኃይለኛ የከዋክብት ጎርፍ የግብጽን ጦር ሰፈር ለማጥለቅለቅ የመጣ መስሎ በጉብታው አናት ላይ ፈሰሰበት። ያ የግብጽ ሰራዊት በየድንኳኑ ሐሳቡን ጥሎ በእንቅልፍ በተዋጠበት ጊዜ በኃይልና በወሬ ጀግንነቱን የሚያውቁት የኢትዮጵያ ሰራዊት በእሳት ጎርፍ ታጅቦ በመንፈቀ ሌሊት ላይ ዱብዳ እንደወረደባቸው ያዩት ተጠባባቂ ዘበኞች ወደ የድንኳኑ እየገቡ የተኛውን ሰራዊት ለመቀስቀስ ወይም ወደ ጠላታቸው ጥይት በመተኮስ በመጠኑ ቢሆን ለመከላከልና ሰዎቻቸውንም በጥይቱ ድምፅ ለማንቃት በመሞከር ፈንታ መስጊድ ሰገነት ላይ ወጥቶ ጸሎት እንደሚያደርስ ፉቅራ ድምፃቸውን ከፍ አድርገው አላህ አላህ ሲሉ ይሰሙ ነበር። በዚህ ጊዜ የክንፉ ሰራዊት በዚያ ሰፈር ገባና በየድንኳኑ እየተራኮተ ያንን ዘረጦ ዘረጦ የግብጽ ወታደር ፍግና ዛባ ባደለበው መሬት ላይ በክሎ እንዳፈራ ዱባ በሰይፍ ይቀረድደው ጀመር። አንዳንዱን ግድልሽ በጦር ከመሬቱ ጋር እንደ ጥር ቆዳ በጅሃል መልክ እየተፋው ያልፍ ነበር። በየድንኳኑ የሚሰማው ድምፅ ባንድ ላይ ቢሰማም በአንድ መስጊድ የተሰበሰቡ የአረብ ምዕመናን ልባዊ ጸሎት የሚያደርሱ እንጂ በጦር ሰፈራቸው ላይ አደጋ የሚደርስባቸው ወታደሮች የሚናገሩት ቃል አይመስልም ነበር። የግብጽ ሰራዊት ግመሎችም ይህ እንግዳ የማታ ትርኢት ሲያዩ የታሰሩበት ጥንካሬ ያላቸው ወይም የታሰሩበት ገመድ ብስካ ሆነላቸው እየቆረጡ ሲፈረጥጡ አንዳንዶቹ የታሰሩበትን ገመድ ቆርጠው ለማውጣት ሲሞክሩ አልሆነላቸው እያለ በራሳቸው ኃይል ሲቀጠቀጡ ይታዩ ነበር። በጠቅላላው በዚያ ምሽት በግብጾች ሰፈር ላይ የደረሰው ትርምስና እልቂት ለካሳ ቀርቶ በጦርነት ብዙ ልምድ ለነበራቸው ለነደጃዝማች ክንፉም እንግዳ ነበር። ከዚያም ቀን ጀምሮ ብዙ የግብጽ ወታደሮች ወደ ክንፉ ግዛት ወይም በጠቅላላ ወደ አበሻ ምድር ተዘምታላቸው ተብሎ ሲነገራቸው ብቻ ወዳቸው ሲንጓጓና ሱሪያቸው በልዩ ልዩ ነገር ሲበላሽ ይታይ ነበር እያሉ ብዙ ሰዎች ይናገሩ ነበር። እረኞችም ቋራ ላይ ሆኖ ክንፉ ሲያገሳ የመይሳው ልጅ ቢጨመር ካሳ ግብጽን ጨነቀው ነፍሱን ረሳ እንኳን ጤነኛው ሬሳው ፈሳ እያሉ በየተራራውና በየሸለቆው በወራሪው ጠላት ላይ ሲያፌዙ ይውሉ ነበር። ምዕራፍ 16 አሁንም ምቀኛ ያለ ምቀኛ እንዳይኖር ሆኖ የተፈጠረ ሰው ምቀኛ ቢጠፋለት እናቱ ምቀኛ ሆና ትነሳለች። ልጅካሳ እግዚአብሔር ከፈጠረበት ምህረተ ቢስ ጠላቶቹ መካከል ዋኖቹ ምቀኞች ነበሩ። ካሳ በማንም ዘንድ የተጠላም ሆነ የተናቀ ሰው ሆኖ አያውቅም። ነገር ግን በምቀኞቹ ክፋት መድረሻ ከማጣት የደረሰ ሰው ነበር። ደጃዝማች ማሩ በህፃንነቱ ወራት በተነገረ ሟርት ተሸብረው የህፃን ስደተኛ እንዳደረጉት ሁሉ አሁን ደግሞ የማሩ የእህት ልጅ የሆኑት ወንድሙ ደጃች ክንፉ በትርታሬ በሚፈጠር ምቀኝነት ተነሱበት። ደጃች ክንፉ የግብጾችን ጦር ድል አድርገው ወደ ደንቢያ ሲመለሱ እግረ መንገዳቸውን ወደ ቋራ ሂደው ከአባታቸው ጋር ጥቂት ጊዜ ቆይተው ነበር። በዚህ ጊዜ ሚስጥረኞች ከሆኑ አሽከሮቻቸው ጥቂቶችን ወደ ማኅበረ ሥላሴ ልከው ብዙ ዘመናት ዘግተው የኖሩትንና መጪውን ነገር አስቀድመው በመናገር የታወቁትን አባ ራቁትን ስለ ካሳ የወደፊት ሁኔታ ጠይቀውላቸው እንዲመጡ በሚስጥር ላኩ። አባ ራቁት ወደ ገዳም ገብተው ከመዝጋታቸው በፊት ከወገባቸው ላይ ካገለደሟት ዳባና በራሳቸው ላይ ካለች ቆበት በቀር ሌላ ሰውነታቸውን ነክቶት ስለማያውቅና ራቁታቸውን በየቦታው ይዞሩ ስለነበር አባ ገብረ ማርያም የሚባለው ስማቸው ቀስ በቀስ ተረስቶ አባ ራቁት ይባሉ ነበር። ይህ ስማቸው ሆኖ ስለቀረ ወደ ገዳም ገብተው ከዘጉ በኋላም አባ ራቁት እየተባሉ ይጠሩ ነበር። አባራቁት ዘግተው የሚኖሩና ከሰው ጋር አይን ላይን የማይታዩ ሰው ቢሆኑም ከቤታቸው ውጭ በታዛ ስር ሆኖ አንዳንድ ነገር ለሚጠይቃቸው ሰው በምሳሌ እያደረጉ አንዳንድ ነገር ወርወር ያደርጉ ነበር። አባቴ ካሳ ለደጃዝማች ክንፉ ምንድናቸው ነው? አለ በታዛ ቁጭ ካሉት የክንፉ መልክተኞች አንዱ። አባራቁትም ቃላቸውን ዝቅ አድርገው ዝግ ብለው ትንሹ ዛፍ ከትልቁ ዛፍ አይደርስም፣ ዛፉ ወድቆ አጣናዎቹ ሲያቆጠቁጡ ግን በስሩ ውጦ ያስቀራቸዋል፣ ትንሹ ዛፍም ከትልቁ ዛፍ በቁመቱና በስፋቱ የበለጠ የዱር አራዊት የቤት እንስሳት የሚጠለሉበት ይሆናል አሉ። ጠያቂዎቹ ይህ የምሳሌ አነጋገር አልገባቸው ስላለ ሌላ ከዚህ የሚቀል መልስ ለማግኘት በማሰብ ሌላውስ እንዴት ነው ሲሉ ጠየቁ። ሌላ የለም አንድ ብቻ ነው፣ ይህንም ለክንፉ ንገሩት ካሉ በኋላ አባ ራቁት ዝምታቸውን ቀጠሉ። መልክተኞቹ ከማኅበረ ሥላሴ ገዳም ተመልሰው አባ ራቁት የተናገሩትን ለደጃዝማች ክንፉ ሲነግሯቸው ነገሩ በጣም ከነከናቸው። የካሳን ዘዴ ድፍረትና ቀልጠፍና በቅርቡ ታላቅ ድል ባገኙበት የጦር ሜዳ ላይ ከማየታቸው በላይ የማኅበረ ሥላሴው አባ ራቁት ይህን የመሰለ ካሳ አንተን አይደርስብህም፣ ልጆችን ግን እንደሌሉ አርጎ ያስቀርብሃል እሱም ታንተ እጅግ የላቀተው ይሆናል። ክርስቲያኑና አረመኔው በሱ ስር ይተዳደራሉ። ያለው ሰው እሱ ብቻ ነው፣ ያለሱ ሌላ የለም የሚል ትርጉም ያዘ የምሳሌ አነጋገር ስለላኩባቸው በነገሩ በጣም አሰቡበት። ተፈልጉም ታሳን የሚጠሉበት ስሜታቸው እየተገለጠ መሄድ ጀመረ። እጅግ አባታቸውን ከቋራ ይዘው ከድል አድራጊው ሰራዊታቸው ጋር ወደ ደንቢያ ሲመለሱ ከጠንጃ ከተማ የነበረው ዝግጅት በደንቢያ የግብር ግባት ታሪክ ውስጥ የመጀመሪያነቱ ደረጃ ሊሰጠው የሚገባ ነው እያሉ ብዙ ሰዎች ተችተውበታል። ወይዘሮ ወለተ ተክሌም ከአማራ ሳይንስ ወደ ደንቢያ መጥተው በዚያ ሲኖሩ ብዙ ጊዜያቸው ነበር። ሚካኤልና ወይዘሮ ወለተ ተክሌ ያን በመሰለ መከራ ጊዜ ተለያይተው እንደቀሩ ቆይተው ልጅ ኃይሉ የራሳቸውን ጠጉር ከሩቅ ሆነው ሲያዩት በትጋቸው ከቆሙት ነጫጭ ሻሽ የጠመጠሙ ካህናት አንዱን አስመስሎ እስከሚያሳያቸው ድረስ ሸብቶ ወይዘሮ ወለተ ተክሌም ያ ደንቧላ ሰውነታቸው ከሚችለው በለት የሚል የወፍረት ጭነት ተደርቦበትና ምንጮቻቸው በመሸብሸብን ባይሆን በማሎክሎክ ወደ ወፈር አንገታቸው ወረድ ወረድ ብለው ይታዩ ነበር። ትዝታ ከወጣቶች ይልቅ በሽማግሌዎችና በባልቴቶች ላይ ስለሚጠነክር ልጅ ኃይሉና ወይዘሮ ወለተ ተክሌ በዚያ የፍቅራቸው አበባ ባልጠወለገበት ጊዜ በደጃዝማች ማሩ ትዕዛዝ የተለያዩበት አሳዛኝ ጊዜና አሁን ከሁለታቸው የተወለዱት ደጃች ክንፉ የዘመኑ ለኢትዮጵያ ከተንኮል የማያርፉላት ጠላቶችን ጦር ደምስሶ በደጃዝማች ማሩ መንበር ተቀምጦ ግብር ለማብላት መብቃቱን ያዩበት የደስታ ቀን በአንድነት የሁለቱንም ሰዎች ልቦች ስለመቱት ከዚያ ሁሉ ሰራዊትና ሕዝብ መካከል አንገት ለአንገት ተቃቅፈው ጉንጭ ለጉንጭ ሲሳሳሙ ከወንዶች እንኳ ይበልጥ ቆራጥና ብልህ መሆናቸው በእርግጥ የተመሰከረላቸው ወይዘሮ ወለተ ተክሌ አልፎ አልፎ ሳይታይባቸው ያልቀረው የሴትነት ጠባያቸው ተገለጠባቸው። በነዚያ የዘመን መክፋት አጥቢያ ኮከብነታቸውን ባለወጠባቸው አይኖቻቸው መንታ መንታ የእንባ ዘለላ ሲወርድ የልጅ ኃይሉ ነጭ ሪዝና ነጭ ኩታ ዝናብ ማለቱ ቃል ማጋን እንዲመስል እንኳ ከፍያ የወረደባቸው ያህል በውሃ ራሱ። ልጅ ኃይሉም እንባ ባያፈሱም የፊታቸውን በላብ መወዛት ጥቂት ራስ ቀብሎ ላያቸው እንባውን ያጎረፉት አስመስሏቸው ነበር። ይህን ሁኔታ በዚያው ጥግ ቆመው ከተመለከቱት ወይዛዝርና መኳንንት መካከል አንዳንዶቹ ሁኔታው ልባቸውን ስለነካው ብቻ በእንባ ሲንሰቀሰቁ፣ አንዳንዶቹ የክንፉ እናትና አባት መሆናቸውን ስላወቁ ብቻ በአድርባዮች ልማት ከንፈራቸውን ሲመጡ ከሚፈለገው በላይ በማስጮህ ያሰብ የሐዘን ተካፋይነታቸውን ይገልጹ ነበር። ጅሎ ሁሉ አሁን እነሱን ለይቶ አይቶ ማን ውለታ ሊከፍል ልጅ ካሳ ከወንድሙ ጥግ ሆኖ የአባቱንና የወይዘሮ ወለተ ተክሌን ሁኔታ ሲመለከት ልጅ ኃይሉና የራሱ እናት ወይዘሮ አስተገብ ይህን በመሰለ ሁኔታ እንደማይገናኙ ትዝ አለውና ከዚህም በቀር ለዚያ ጊዜው ድልም በስምም ባይሆን በስራ ዋናው እሱ ሆኖ ሳለ ከዚያ ሁሉ ወይዘሮ መካከል እናቱ ስላልነበሩ ልብ የሚነዝ አንድ አይነት ሐዘን ስሜቱን ነካው። እንባውን በወንድነቱ ኃይል ቢገታውም ሐዘኑ በግንባሩ ላይ መነበቡ አልቀረም። 18 ዓመት እንኳ ገና ባልደረሰ ኮበሌ ግንባር ላይ ብዙ የግንባር መስመሮች ሲታዩ ምን ይባላል? ወዲያው ግብሩ ተጀመረ። ያን ሁሉ ህዝብ አዳም በድንኳንና በአዳራሽ ግብር ለማግባት አባይን በጭልፋ መሆኑ አስቀድሞ ስለታወቀ እስከ ብዙ ዘመናት ድረስ ለሰፋፊ ነገር ሁሉ የደጃች ክንፉ ዳስ የመሰለ እየተባለ ሲነገርለት የኖረ ሰፊ ዳስ ተሰርቶ ነበር። ጠላው የተጠመቀበት፣ ጠጁ የተጣለበት፣ ጋንና ገንዳ ከመብዛቱ የተነሳ ተዳሞት እስተወገራ ጋኑ ተቤቱ የቀረ ባላገር ያለ አይመስልም እየተባለ ተነግሯል የሚሉ አሉ። በዚህ ግብር ላይ የነበረው አዝማሪ ብዛት ራሱ ለአራት አምስት አቆልቋይ የሚበቃ ነበር። በዚያ አገር ምድር ያለበት ዳሱ ግማሹ ሲወጣ ግማሹ ሲገባ ግማሹ ሲበላ ሲጠጣ አዝማሪዎች በመሃል ቆመው ማንንም ያዳምጥላቸው ያልቻለ ዘፈናቸውን ያወርዱት ነበር። ጥቂት ክንፉም ከተባለ ቦታ ላይ ከህዝቡ መካከል ተቀምጠው በማብላት በማጠጣት ሰንታ እናታቸውንና አባታቸውን በመሃል አስቀምጠው ወዲህና ወዲያ እያሉ በማዘዝ እንግዶቻቸውን ይጋብዙ ነበር። ልጅካታም ከወንድሙ ጋር እየተዘዋወረ ከማስተናበሩ በላይ አልፎ አልፎ ለሽማግሎቹ መኳንንት ስጋው እየያዘ ያስቆርጥ ነበር።
ግብሩ እየተበላ ህዝቡ በመጠኑ ገብ እንዳለ የነልጅ ኃይሉንና የደጃሽ ማሩን ታሪክ ከስር ከመሰረቱ ከሚያቁ አዛውንት መኳንንት አንዱ ተነስተው በጥቁሩ ካባቸው ላይ የኩታቸውን ጫፍ አጠፍ አርገው ያን ሰፊዳስ በሞላው ከጉዙፉ አካላቸው በሚገዝፍ ድምጽ ምረቃ ጀመሩ። ያ ሽበት፣ ያ ድምጽ፣ ያ ግርማ ማንንም ለማዳመጥ የሚስብ ነበር። በተለይም ከሀገራችን ከፍተኛ የህሊና ጥሪቶች አንዱ የሽማግሌን ቃል ማዳመጥ ስለነበር በዚያ ሰፊዳስ ለጥ ያለው ህዝብ በሙሉ አይኑን ወደ አረጋዊው መኮንን ወርውሮ ያዳምጥ ጀመር። ሽማግሌው መኮንንም ምረቃቸውን ሲጀምሩ እንዲህ አሉ። ሁሉንም ባሰበውና በተለመው መንገድ የሚፈጽም ፈጣሪ ስሙ ለዘላለም ይቀደስ። አገራችን ጦቢያን ታረማውያን ክንድ ጠብቋት የኖረ ጌታ ምስጋና ይድረሰው። ጌታዬ ደጃዝማች ክንፉ ሆይ፣ ቢሆን እግዚአብሔርም ሰው ማይጥላው፣ ታልሆነ ሰው በከንቱ በጠላው ጊዜ እግዚአብሔር አይጨመርቦ። ስለ ዛሬው ድል፣ ስለ ዛሬው ግብር መናገር በተገባይ ነበር። ነገር ግን ስለነዚህ ጉዳዮች እነሱን ብቻ ያዩ ይናገሩታልና ለነሱ ብተው ተገቢ ነው። እኔ መናገር የሚገባኝ የእግዚአብሔርን ተአምር ነው። ጌታዬ ልጅ ኃይሉ፣ በዚህ በፈንጃ ከተማ ስንት ዓመት ተንገላቱባት እመቤቴ ወለተ ተክሌ ይችን ከተማና የዚህን ጀግና አባት ባለቤቶን በምን ሁኔታ ትተው እንዴት ባለ ሁኔታ ተለዩዋት? ያን ታዩትና ተፈሩት ሰዎች መካከል ዛሬ ስንት አሉ? የእድሜውም የድሉም ባለቤቶቹ ናችሁ። ያን ቀን በታላቅ የትዝታ መንፈስ የምታዩት እናንተ ብቻ አይደላችሁምን? የእግዚአብሔር ፍርድ ምን ይረቅ ምን ይጠልቅ? ሌላ ሳይሆን የእግዚአብሔርን ፍርድ ለማየት ምን ነው የማትሳላን እድሜ ባገኘው? ለመብሉስ በልቼዋለሁ። አሁንስ ጥርሴም ጮማ ማድቀቅ አቅቶታል። ግን የእግዚአብሔርን ሥራ ለማየት እንደዚህ በኖር። ጌታ የደጃዝማች አዱኛውን ከፍ ከፍ ያርገው። ተዚህ ያደረሶ የአባቶ እናቶ አምላክ ተዚህ ተበለጠው ክብር ያድርሶ። አገሩን ተወራሪ ጠላታችን እንዳዳናት እግዚአብሔር ተባላ ጋር ያድንዎ። የጠላቶቻችንን ክንድ እንዳደቀቁ የጠላቶቹን ክንድ ያድቅልዎ። ከዚህ በኋላ አንድ አማርኛ መወደስ እንድናገር ጌቶቼ እንድትፈቅዱልኝ በትትና እለምናለሁ ካሉ በኋላ አዛውንቱ ፍታህ ሊተ እግዚኦ ወተበቀል በቀልየ በማለት ሁለት ጊዜ መልሰው ተናገሩና አማርኛውን መወድስ ገጠሉ። መደንግዝ ክንፍ የብራ መብረቅ በወረድክ ጊዜ ድንገት ምስለ ነበልባል ጠንቦራ የግብጾች ባሻ በምድር ጉራ ፍሬውን ሲዘራ ድንፋታ የግብጽ አበባ ረገፈ በመታው በረድ ምንም ሳይፈራ። ምንጊዜም ቢሆን ምንም ጊዜው ቢሆን ብራ የግብጾች ጥፋት በረድ ወርዷልና ካንተ ጋራ። ለዓለም እልል በይሂ የኢትዮጵያ በጽንፍ አባይ ኤርትራ ጠላትሽ ይወድቃለችና وثنوان ستزل اغران تسبرا قدمم مثلام نروش كن فبرتوا عمورا لنالك تقفين ياوري بزياو ببستو بكن فابرا ازاونتو ايهن يامارين يامودس ببركتو جزي كغراكك اين يالبت مقوان انتنا كهانات هلو يبالي قرومناو دن قسلو يسامونا بار كذبوالا بزوچو ايهتنسو مرقاتون كنيون قتمون سياقورفوت بزوچوم بلج هايلو لاي بدا جازماش مارو جزي درسبات شون بدلنا يا بدلنا قر جاچون لزي مبقاتون ارساچونم بدميعقو يتواتشو يلمايت مادرسون ايهنسو ياچاوتواتشو نبار لجايلو كهجواتاو مكاكلان السنة درس بات منجي كفتان يو يكزيبير مسكرنات يمي قلتاوس بزيان يو لاينو بلو وده بالغام نيو قرمسا وده لج كاسا بتاتاتشو عملكاتو ان لجايلو بتاكمتو بتاككمو ينبرو دجاج كنفوم ينگر بدنكت كجوراتشو تلق اسلاله لك عندش نگر اندور دباتشو سون نتاتشون زغن نادرگاتشو كزيا ودكاسا زور بلو سي ملكتو ودعند اقول قواي سغاسي زوادرسو كتمل لسبوهالا قومو يقود دلون لماوك سي ملكت بايو تيزي يابيل مسوات بسمرق زي يك عير اللب يكاتلو يكناس لبالبال لباتشون سلاكاتلو عندون تلك كارا كاندو مكون اج من تقوصدونا يغبوي واي سارا واي كاما تزيكو ممي بولا قد بنيال بلو وده كاسا سيورا وروبت تقنسو كاسا سدبات شون سمتو بنقرو نقصوص لنبار ذكارنا يتورا وربتن تاولي كارا افالفو كاراوم اكزابير سوات تاتفا بلوت نور المسل سووش بل تو تتتو اندلك قد للوش غنا كالتتك كبت يشنبك وصدق علاي شيدو تسكا فزيك زي لجهيلونا ويزرو لتتكلي انديهم للوش مقواننت ويزازرنا كهانات هلو كي يالوبت يتدنا قطو تنستو بدجات ماش كنفولاي ترباربو باچو يدجاش كنفولي جوش مقونن يلمان ناقارد باباتاچونا باگوتاچو مكاكل ياللون يسميت تلاچا بغل سيايوت بسيگ زينو رگتنو سوستوم گنا حسانات نبارو بيهونم بلجنت يتفتر يتلاچا سميت بقلالو يميزن اگايد اللم سو كفوم هون دك تباين وين سميتن بلجنت ادميونا بلجنتو جزي كميايو اكابا بيبلت اندمي ورسي تامنال النزي سوستو لجوج كاليج هايلو ناكا ويزارو ولتا تكليغار قدش بلو سي تشاوتو دجاز ماش كنفو يورو ورو سنكارا كاسا سزك بلو سي عمل تتمل كتوال منان باتم ينقار رد تلاتشا تزياك زي جمرو يتفترنا اياد دقل هيدي چال ايهونال مكارنيو كاسا لمن اندميا ويتاچا گرونجي كواد هل تابو دل جمرو واندمو يمياسا يو تباي فلو فسو مكاينتنا فمكاينت يمي متا تلاچا بچامونون ترتو نبار يواتون لما تفاتي يمي چل يغفاينت مكارا سيدرق بسيايقن زمبلو مايت الفلقم ودياو كداسو واتو يمي سدد بتنا تباچا لبچاو قوش بلو ماسر جمرا تجايلوم كاسا كتوات جمرو اسكزيا سادرس ودينا وديا سيباكن كزيا كمولاو تأجينا چوما منم سايك امس موتاتو لبات شون بتعم قرب قرب عينو تشاكشوم انبوا قدرو كاسا جن قرطو وطوال يكم فوبيت اهل النوها انقديه لسو برمونو كم فننا كاسا كاهل النابل كمهون بيدنوم ايساونا ياقوب هنوال لج كاسا ماننم لسنا بس بمارس غلاغاينا عمالاش منغدون انجا سناك لبت الفلقم اشكر غاشا جاگري يمي بالتاتام الفلقم ጦርና ጋሻውን ብቻ ይዞ ወደ ጎጃም ጉዞውን ጀመረ። ከደምቢያ ተነስቶ በዚያ ዘመን የጎጃምና የበጌ ምድር ወሰን ከነበረው ቦታ ለመድረስም የአራት አምስት ቀን ግስገሳ ያስፈልግ ነበር። ቀደም እያል እንዳየነው ሁሉ ደጃች ማሩ በጎጃም ግዛት ውስጥ ካቸፈር እስከ ዳሞት ድረስ ያለውን ክፍለ ሀገር ወደ ግዛታቸው አግብተውት ስለነበር የማሩ ቀመስን ግዛት አልፎ ወደ ጎጃም መድረስ ቀላል አልነበረም። ስለዚህ ካሳ ጉዞውን በጥንቃቄና በዘዴ ማድረግ ነበረበት። ከዚህም በቀር ከጣቁሳ ድንበር ጀምሮ እስከ አገው ምድር ድረስ ያለው መንገድ በነፍሰ ገዳዮች በቀማኞችና በሌቦች የተሞላ ስለነበር በዚያ ቦታ የሚያልፍ ሁሉ ነፍሱን እየሸጠ ነበር የሚሄደው። ደጃዝማች ክንፉ በግዛታቸው የሚገኙትን ወንበዴዎች ለማጥፋት እጅ እግር በመቁረጥ ዓይን በማፍረጥ በጭካኔ ቢቀጡም የነሜጫ፣ የናቸፈር፣ የናለፋ፣ የነጋዝጌ ሽፍታ እንዲህ በፍርሃት የሚበገር አልነበረም። አንድ ጊዜ ነፍስ ገድሎ የወጣውማ መቼም ያው የታወቀ የዱር አውሬ ማለት ነው። ልጅ ካሳ ወደ ደጃች ጎሹ ለመድረስ የተጓዘው እንደዚህ ያለ ችግር ባለበት መንገድ ነበር። በፈረስ በየአቅጣጫው ከሚፈልጉት የደጃች ክንፉ አሽከሮችና በየቦታው መንገደኛውን ሁሉ እያቆሙ ሲዘርፉ ሲገድሉ ከሚውሉት ሽፍቶች ለማምለጥ የሚበዛውን የቀን ጊዜ በየባላገሩ ቤት በጊዜር እንግድነት እያሳለፈ ሌሊት ጎዳናውን ይዞ በቀን ጊዜ ሲጓዝም ዱር ለዱር እየተሽለኮለኮ ይጓዝ ነበር። ወደ ጎጃም ከገባ በኋላም ክርስቲያኑና እንግዳ በመቀበል ተወዳዳሪ የሌለው የጎጃም ሕዝብ በየደረሰበትና በያደረበት እግሩን ሚስትየዋና ባልየው እየተሻሙ በማጠብ መኝታቸውን እየለቀቁ በማስተኛት አስፈሪ የሚባለውን ቦታ ሸኝቶ በማሳለፍ ከፍ ያለና የማይረሳ እርዳታ አደረጉለት። የጎጃም ሕዝብ ካሉት ከፍተኛ ባህሪያት አንዱ መንገደኛ የሆነ እንግዳን ይህ ነው የማይባል ደግነትና ትህትና መቀበልና መሸኘት ነበር። በዝምድና ወይም በሌላ ዘውግ ሳይሆን የእግዚአብሔር እንግዳ ብሎ እግሩ ከጣለው ቤት ካረፈ ቤቱ ቤት ለእንግዳ ይባላል። የእግዚአብሔር እንግዳ እግዚአብሔር ራሱ ቢመጣም በአንድ ባላገር አቅም ብዙ ብልጫ ሊደረግለት በማይችል ሁኔታ ተከብሮ ያድራል። ለዘወትሩ በኩራት የሚታጀለው ጅንን እንኳ ጋቢውን አደግድጎና ተንበርኮ የእግዚአብሔርን እንግዳ እግር ሲያጥብ ክርስቶስ የጸሎተ ሐሙስ ዕለት የሰጠውን ትእዛዝ በመፈጸሙ ሌላ የመንፈስ ኩራት ከሚሰማው በቀር ጥቂት ቅርታ አይታይበትም። በዚህ ሁኔታ ወጣቱ ካሳ ከደምቢያ ወጥቶ አቸፈር ከደረሰ በኋላ በየመንገዱ ያለው የሽፍቶች ፍርሃት ባይቀርለትም በየደረሰበት ቤት ታላቅ መስተንግዶ እየተደረገለት አለፈ። ከአድካሚውና ካስፈሪው ጉዞ በኋላም ወደ ደጃች ጎሹ ከተማ ደረሰ። ምዕራፍ 17 የደጃች ጎሹ ቤት። በዘመነ መሳፍንት የስልጣንና የመሪነት ሽሚያ ከሚታይባቸው ግዛቶች አንዱ ጎጃም ነበር። ዘመነ መሳፍንት ወደ ማለፉ በተቃረበበት ዘመንም የሸዋ ግዛት ብቻ ከግፊያው ለየት ብሎ የራሱን አቋም በማጠንከር በፊት በስመጥሩ በንጉሥ ሳህለ ሥላሴ በኋላም በልጃቸው በንጉሥ ኃይለ መለኮት እየተገዛ በበጌ ምድር፣ በጎጃም፣ በትግሬ፣ በላስታ መካከል ይደረግ ከነበረው የኔ በልጥ ውድድር ወጣ ብሎ ሲቆይ የቀሩት ከዚያ ትርምስና የእርስ በርስ እልቂት ተካፋይ እንደሆኑ ቆይተዋል። በዚያ ዘመን ገነውና ጎልተው ከሚታዩት መሳፍንት አንዱም የጎጃሙ መስፍን ደጃዝማች ጎሹ ነበሩ። ደጃዝማች ጎሹ ዘመኑ ካፈራቸው ጀግኖች አንዱ ከመሆናቸው በላይ እንደ ብዙዎቹ የጎጃም መሳፍንትና መኳንንት በረጋስነታቸው በአብይ አጠጭነታቸው የታወቁ መስፍን ነበሩ። በጦርኛነታቸው በኩልም የማይበገሩ ወንድ መሆናቸውን በብዙ የጦር ሜዳዎች ላይ አሳይተዋል። የደጀሽ ኮሹ የተፈጥሮ ስጦታ ደረቅ ጀግንነት ብቻ አልነበረም። ደግነት ያላቸው ቀልድና ግጥም እጅግ የሚያውቁ ጨዋታ የሚወዱ ተወዳጅ ሰው ነበሩ። ከዚህ ላይ ጎጃምን ያህል ሰፊ ሰራተኛ ጀግናና ሃይማኖተኛ ክፍለ ሀገር መግዛት ተደርቦ እኔ እንደ ደጃዝማች ከደጃዝማቾች ጋር ሳይሆን ከራሶችም ከተላላቆቹ ጋር እንዲቆጠሩ አድርጓቸው ይገኝ ነበር። ደጃሽ ጎሹ እንዲህ ያሉ መስፍን በመሆናቸው በየክፍሉ ከጌታው የተጣለ ወይም የሚኖርበት አካባቢ ያልተመቸው ወታደር ወደ ጎሹ ግዛት መኮብለል ልማዱ ነበር። ደጃሽ ጎሹ እንዲህ ያሉ መስፍን በመሆናቸው ከየክፍሉ ከጌታው የተጣላ ወይም የሚኖርበት አካባቢ ያልተመቸው ወታደር ወደ ጎሹ ግዛት መኮብለል ልማዱ ነበር። በተለይ በጌምድርና ጎጃም ባቀማመጥ የተቀራረቡ በመካከላቸው ልዩነት አለ ቢባል የስሞቻቸው መለየት ብቻ የሆነ አንድ አይነት ዘር ሃይማኖትና ባህል ያለው አንድ ህዝብ የሚኖርባቸው ግዛቶች ስለሆኑ በጎጃም በመኖር ያልተደሰተው ወደ በጌምድር፣ በበጌምድር በመኖር የተከፋው ወደ ጎጃም መሄድና ለጌታ ማደር እንደማንኛውም በየለቱ የሚፈጸም ስራ የተለመደ ነገር ነበር። ይሄ በመሆኑ ልጅ ካሳ ወንድሙ ምን ያህል እንደጠሉት አረጋግጦ ባወቀ ጊዜ ለሽሽት የመረጠው ቦታ ጎጃም፣ ለአባትነትና ለጥግነት የመረጣቸው ጌታ ደጃች ጎሹ ሆኖ ደጃች ጎሹ ካለ ደግ ባህሪያቸው ሁሉ የጠንቋይ ሟርት የባህታዊ ንግርት በጣም ያሞኛቸው ነበር ይባላል። በዚህ ልማዳቸው ብዙ ንግርት ሲከታተሉ ህይወቶ የሚጠፋው ካሳ በሚባል ሰው እጅ ነው የሚል አንድ ንግርት ሰምተው ጉዳዩን በልባቸው ይዘው ካሳ የሚባል ስምን ሁሉ በጥርጣሬ ሲጠባበቁ ወጣቱ ልጅ ካሳ ኃይሉ ከደንቢያ ወደ አደባባያቸው በድንገት ደረሰ። ካሳ ለደጃዝማች ጎሹ የጌታ ለማደር ከከተማቸው ከደረሰ በኋላ ራሳቸውን ለማግኘት ደጅ ሲጠና ሰንብቶ አንድ ቀን ጠዋት እንዲቀርብ ተፈቀደለት። ወደ እልፍኝ ተጠርቶ ከገባ በኋላ ለጥ ብሎ እጅ ነሳና ቆመ። ደጃች ጎሹ በዚያ ጊዜ ከመካከለኛ እድሜ አለፍ ያሉ ሰውነታቸው ልከኛ ቢሆንም ግርማቸውና ሁኔታቸው ከዝናቸው ጋር የተመሳሰለ ሰው ሆነው አገኛቸው። ሆኖም እንደ ወንድሙ እንደ ደጃች ክንፉ የተረቀሙ መልከ መልካም አልነበሩም። ለጥ ብሎ እጅ እንደነሳቸው ደግነታቸው ባፋቸው ከተዋጠው ከሻካራውና ከቁጡ ክንፉ ባህሪ የተለየ የደግነትና የግራምነት መንፈስ በሚታይበት ጨዋ ድምፅ እንደምን አድራሃል አሉት። ለጥ ብሎ እጅ በመንሳት ለሰላምታው መልስ ሰጠ። ስምህ ማን ይባላል አሉ ደጃዝማች። ካሳ ኃይሉ ይባላለሁ። ደጃዝማች ጎሹ ካሳ የሚለውን ድምፅ ሲሰሙ ንግርቱ ትዝ አላቸውና ሰውነታቸው ጥቂት ሰቅጠጥ አለ። ከዚያም የካሳን ፊት ትክ ብለው አስተዋሉት። በፊቱ ላይ የመወደድ ወይም የመፈራት ምልክት ያለበት ከብዙ ሰዎች ላይ ቢፈልጉት ሊያገኙት የማይችሉ ልዩ ነገር አነበቡ። ካሳ ቁመቱ ደልደል፣ አጥንቱና ደረቱ ሰፋ፣ ሰውነቱ ቀጠን ያለ ወጣት ነበር። ግን በግንባሩ ላይ በመልካም ስሜት የሚያዩት እንዲወዱት፣ የጠሉት እንዲፈሩት የሚያደርግ ልዩ ሞገስ ነበረው። ስለዚህ ደጃዝማች ጎሹ ካሳ የሚለው ስም ቢያስደነግጣቸውም የካሳ ሁኔታ ደግሞ ሌላ ስሜት ፈጠረባቸው። ከዚህም በቀር የወንድነት ወኔያቸው ብልጭ ያለባቸውና አሁን አጥፊ ካሳ የሚባል ስም ብቻ ተሆነ እስካሁን ድረስ ተገጠብኩ ሰራዊት መካከል ካሳም ይባል ሰው ሳይኖር ቀርቶ ነው? ካሳም ይባል ሰው ጠመንጃ ሳይተኩስብኝ ጦር ሳይወረውርብኝ ቀርቶ ነው? ወዲያ ቀኔ ተደረሰ ማንም የሚባል ሰው ቢገለኝ ምንድነው ልዩነቱ? በማለት ለራሳቸው በልባቸው ሲናገሩ አይኖቻቸው ከካሳ ላይ ወርደው በወለሉ ላይ ተተክለው ነበር። የሰሙን ችግር ተወጣ ደረጉና "የት ነው መጣኸው?" አሉ ደጃዝማች። "ተደምቢያ ነው" አለ ካሳ። "ተደጃዝማች ክንፉ ዘንድ?" "አሁን ደጃዝማች ክንፉም ትልቅ ወንድሜ ያባቴ ልጅ ናቸው." "ዛዲያ ክንፉን የመሰለ ወንድም እያለህ ወደኛ ደጅ ጥናት ምን አደከመህ ወዳጄ?" አሉ ደጃዝማች በጥርጣሬ ሳይሆን ለካሳ እውነቱን የመግለጽ ስሜት በሚታይበት ሁኔታ። "ቢከፋይ ነው ጌታዬ፣ ያባት ልጅ የማድጋ ጆሮ እንደሚባለው ሁሉ ላገለግላቸው ስፈልግ ለክፉ ነገር እየፈለጉ አስቸገሩኝ" አለ ካሳ። "እሱስ ይሄም ቤት ነው፣ ተደምቢያ ወጥቶ ጎጃም መግባት ተልፈኝ ወጥቶ ወደ አዳራሽ ማለት ያህል ነው። ዛሬማ እነዚያ ሞገደኛ ዘመኖች እነ ደጃች ማሩ ጎጃምን ገምድለው ወስደውት የል አገው ምድርን ቱምሃን አቸፈርን ጉታን ጫራንና ዚገምን የመሰሉ የሰማይ ቅራና የሚያካክሉ አገሮች ወስደውብናል። ደጃዝማች ማሩ አጎትናቸው ማለት አይደለም?" አሉ ደጃዝማች ጎሹ ታሪኩን አቋርጠው። "ደጃዝማች ማሩ ለኔ በስጋ ይዛመዱኝም፣ ጌታው ደጃዝማች ክንፉ ለኔ ወንድምነታቸው በአባቴ ብቻ ስለሆነ የደጃች ማሩ የእህት የልጅ ልጅ እሳቸው ብቻ ናቸው" አለ ካሳ ደጃዝማች ጎሹን በዚህ ጥቂት ጊዜ ውስጥ ባሳዩት ስሜት እንዳባቱ በመቁጠርና በውስጣዊ ስሜቱ በመዝናናት። "አዎ አዎ ነግረኸኛል" አሉ ደጃዝማች። ካሳን እንደገና ባይናቸው ገረፍ አደረጉትና ወደ መሬት እየተመለከቱ "ዛዲያ አሁን የፈለግከው ተኔ ጋር ለመሆን አይደል?" አሉ። "አዎ ጌታዬ" አለ ካሳ እጅ እየነሳ። "ደግ ነው፣ እንዳልከው ሁሉ በአሁኑ ጊዜ ተቤተ ዘመዱ ጋር የሚኖር የጨዋ ዘር እድሜ የለውም። ዘመናችን ያበላሽኝ ጊዜ ነው። ይህም ቤት ነው። እኔም አጎትህ ወይም ወንድምህ ሳልሆን አባትህ ሆናለሁ። ተልጄ ተብሮ አለይህም፣ አንተም ልጄ ሆነ ለመገኘት ተበራታ" አሉት ደጃዝማች ከልባቸው። ልጅ ካሳ እጅ በመንሳትና "እሺ ጌታዬ" በማለት የተነገረውን መቀበሉን ገለጸ። ደጃዝማች ኮሹ ካሳን ያቀረበውን የእልፍኝ አሽከር በስሙ ጠርተው "ይህን አሽከር እንደ ብሩ አድርጋችሁ ተብሩ በምንም ሳትለዩ እሱ የበላውን እየበላ እሱ የጠጣውን እየጠጣ እንዲቀመጥ እንድታረጉ፣ አሁን ወደ ቃቤት ሂደህ ሙሉ የወታደር ልብስ ነፍጥና ሌላም አስፈላጊ የሆነ መሳሪያ ሁሉ እንዲሰጠው ንገር" ብለው ካሳን ከእልፍኝ አሽከሩ ጋር አሰናበቱት። ከዚህ ጊዜ ጀምሮ በደጃች ጎሹና በልጅ ካሳ መካከል የነበረው ፍቅር በስም አባትነትና ልጅነት ብቻ ሳይሆን በእውነት በሚዋደዱ አባትና ልጅ መካከል ያለ ጽኑ ፍቅር ነበር። ከጊዜ በኋላም ካሳ በአደባባዩ የሚያሳየው ጨዋነትና ብልህነት፣ በየአቅጣጫው ደጃዝማች ጎሹ ሲዘምቱ አብሮ በመዝመት በሚያሳየው ቆራጥነትና የጦርነት ስልት ደጃዝማች ጎሹን የሚያውቅ ሁሉ እሱን እያወቀና እያከበረው ሄደ። ልጅ ካሳ በዚህ ጊዜ በተወለደበትና ባደገበት የጎንደር አካባቢ ሳይሆን በጎጃም ውስጥ ይበልጥ የታወቀና የተመሰገነ ስም ነበረው። ካሳ ጎጃም ውስጥ ታውቆና ተከብሮ በሚኖርበት ጊዜ ወንድሙ ደጃች ክንፉ በየጊዜው ለደጃች ጎሹ ሰውና ደብዳቤ እየላኩ "ወንድሜን ይላኩልኝ" ይሉ ነበር። ነገር ግን ደጃዝማች ጎሹ ካሳን ማጣት የማይፈልጉ ከመሆናቸው በላይ ምናልባት ወንድሙ ይህን ያህል አጥብቀው የሚፈልጉት ለደህና ነገር አይሆንም ይሆናል በማለት ወደ ደምቢያ እንዲመለስ ሳያደርጉ ቀሩ። ጀግናው ክንፉ ግን በሚወዱት ወንድማቸው ላይ ያሳዩት ተካማነት እንደጸጸታቸው ወደ መቃብር ወረዱ እንጂ የፈለጉት ለክፉ አልነበረም። ነገር ግን ይኩኖ ሳለ ደጀስማች ኮሹ ለካሳ አንዲት መንደር እንኳን አልሰጠተም። እርግጥ ነው ይወዱታል፣ ጀግንነቱን ያደንቃሉ። እንዳሉትም ከብሩ ጎሹ አይለዩትም። እንዲያውም አንድ ቀን ብሩ ካሳን ክፉ ቃል ተናግሮ አስቀየመው ሲባል ስለሰሙ ብሩን አስጠርተው አንታው ደልዳይ ካሳን ዳግመኛ አንዲት ቃል ተናገረው ሲሉ ብሰማ የልዳው ሰማት ይመስክርብኝ ጀርባህን ገጥቤ ነው ማባረር ብለው ተቆጥተውታል እየተባለ ይነገር ነበር። የሁሉ ፍቅርና ክብሮት እያለ ለምን ከሹመቱ ላይ እንደነፈጉት ለማወቅ አስቸጋሪ ሆኖ ቆይቷል። ምናልባት የንግርቱ ፍርሃትም ሊሆን ይችላል። ልጅ ካሳን ቢሆን ምንም እንኳን በደጃዝማችና በሱ መካከል ያለውን እውነተኛ ፍቅር ቢያውቅ የማንንም ጋለሞታ አጫዋች እያነሱ ሰማይ ሲያወጡ በሹመት በኩል ለሱ ምንም አስበው ስለማያውቁ ከቀን ወደ ቀን ነገሩ እየከነከነው እንዲያውም ፍቅራችን ያፍ ብቻ ቢሆን እንጂ በርግጥ እንደሚናገሩት እኔን የሚወዱ ከሆነ ለምን እስተዚህ ዝም ይሉኛል የሚል ጥርጣሬ መንፈስ ተፈጥሮበት ነበር። በዚህ ሁኔታ ላይ እንዳሉ ደጃች ክንፉ በምን ምክንያት ከዚህ ዓለም በሞት መለየታቸው ተሰማና ለካሳ መርዶ ተነገረው። ልጅ ካሳ የወንድሙን ሞት በሰማ ጊዜ ያሳዩት ጥላቻና ያደረጉበት ክፉ ሙከራ ትዝ አላለውም። በማኅበረ ሥላሴ ገዳም ሲማር እየመጣ የሚጠይቁት የሚመክሩት አስተማሪዎቹን ከልባቸው አደራ ጥሩ አድርጋችሁ አስተምሩልኝ ሲሉት የነበረው በቤታቸው ሲኖርም ከፊታቸው የሚቀርበውን ምግብ ከመቅመሳቸው በፊት ለካሳ ቀርቦለታል ወይ እያሉ የሚጠይቁት እንደ ጋሻ ጃግሬ አድርገው ወደ ጦር ሜዳ በሚያስከትሉትና በሌላውም ካሳ ራሱን ችሎ በሚዋጋበት ጊዜ ሁሉ ከራሳቸው ከጠላትም ወገን ብዙ ሰው አልቆ ድሉ በለየ ጊዜ ካሳን ከጥጋቸው ካላገኙ ሕፃን ልጇ እንደ ጠፋባት ሴት ወዲህና ወዲያ እየተንቦጀቦጁ ካሳን አላያችሁትም? በየት በኩል ነበር? እስቲ ፈልጉት እያሉ እስካገኙት ድረስ የሚጨነቁት አንድ ቀን ከእግሩ ላይ በጦር ጥቂት ተወግቶ ቁስሉ ሲተኮስና ሲታሰር ወደዚያ ሄዱና ልባቸውን እያፈሰሱ እኔ እኮ ነኝ እርዱ ፍጥረት ገና ጮርቃ ልጅ በእሳት መካከል እያስገባሁ በገዛ እጄ ወንድሜን ላስገድል ያሉት ይህና ሌላውም እጅግ ብዙ ነገር ትዝ እያለው እንባው ከልክ በላይ ሲፈስና ሲንሰቀሰቅ ዋለ። የካሳን እንባና መንሰቅሰቅ ያዩ ሁሉ ደጃች ክንፉን በስም ብቻ ሳይሆን በቅርብ እንደሚያውቋቸው እንባቸውን አፈሰሱላቸው። ልጅ ካሳ ወንድሙ የጠሉት በቅናት ኃይል ተገደው እንጂ ቅናት ሳይፈጠርባቸው ምን ያህል ይወዱት እንደነበር ጥቂት መንሰቅሰቁን ተወት ያደርግና ዝም ብሎ ሲያስበው ትዝታውም ከዚያ ጎልማሳነቱ ካላለፈ ውበትና ግርማ የተጎናጸፈው ሰውነታቸው ጋር ሲታየው ትኩስ እንባ ይገነፍልና ጉንጮቹን ያለብሳቸው ነበር። በዚህ ጊዜ ደጃች ጎሹ ልጅ ካሳ ለሐዘን ወደ ተቀመጠበት ቤት ሄደው አስተዛዝነውትና አጽናንተውት ተመለሱ።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ዝግጅት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ሴቱን ሁሉ ንቆ ሲኮራ ሲኮራ፣ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁ ትብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት ነርሳፉን እንደ ጠጅ ሙሱ ሲጠጣት ነመዩ ቱርክ ባይ የምሸሽም